ሐወይ አዲስ አበባ ሐወይ አራዳ ሆይ አገርም እንደ ሰው ይናፍቃል ወይ አገርም እንደ ሰው ይናፍቃል ወይ አራዳ አራዳ
ለዮቶና ለንብረቶ አስተማማኝ ዋስትና መስጠት አለኝታ የሆነው ኒያላ ኢንሹራንስ አክሲዮን ማህበር ቀደምት አባቶቻችን ያበረከቱት ተጋድሎና አስተዋጽኦ ለአሁንም ሆነ ለሚቀጥለው ትውልድ እንዲተላለፍ ማሰብ ይህን ትዝታ ዛራዳ የተሰኘ ዝግጅት በሸገር ኤፍኤም 102.1 ስፖንሰር አድርጎ ሲያቀርብ ከፍተኛ ደስታ ይሰማዋል።
የገበሬ ልጅ ነህ ያርሶ በላተኛ ቤትህን ታታሪ ያሉን ሁንዳተኛ
ግብርና ለሀገር ልማት አለኝታ ነው። ይህን በመረዳት ያለኝታው ማህተም የሆነውን ኒያላ ኢንሹራንስ አክሲዮን ማህበር በአይነቱ ለየት ያለና በሀገራችን የመጀመሪያ የሆነ የሰብል መድን ሽፋን መስጠት ጀምሯል። ይህ የሰብል መድን የሚሰጠው ሽፋን ሰብል በመስክ ላይ ያለ ከቡቃያ እስከ ምርት ስብሰባ ባለው ሂደት ውስጥ በድርቅ ከመጠን ባለፈ ዝናብ በሳትና በንፋስ አዘሉ ሽንፍር ለሚደርስ ጉዳት ካሳ ያስገኛል። ምርት ከማሳ ከተሰበሰበ በኋላ በሳትና መብረቅ በፍንዳታ በዝናብ በውሽንፍር በበረዶ በጎርፍና በተንቀሳቃሽ አካል ግጭት ጉዳት ይደርስበት ምርት ተሰብስቦ በመጓጓዝ ላይ ያለ በሚደርስ ማንኛውም አደጋ ሳቢያ ብክነትና መበላሸት ቢያጋጥመው የጉዳቱ ዋስትና ይሰጣል። የመድን ሽፋን ሌሎች የተፈጥሮ አደጋዎችን እንዲሸፍን በተጨማሪ ስምምነት ሊሰፋ ይችላል። ማንኛውም ገበሬ ይህ የሰብል መድን ሽፋን ካለው የገንዘብ ተቋማትና የግብርና ግብዓት አቅራቢዎችን አገልግሎት በቀላሉ ለማግኘት ስለሚችል ምርቱን ለማሳደግ ያለ ስጋት ይሰራል። ይህ የሰብል መድን ሽፋን በመጠነ ሰፊ አደጋ ምክንያት አበዳሪዎች ላይ ሊደርስ የሚችል ከፍተኛ ኪሳራንም ይከላከላል። ኒያላ ኢንሹራንስ አክሲዮን ማህበር በፈር ቀዳጅነት የሰብል መድን ሽፋን በማቅረብ ለአርሶ አደሩና ለማኅበሩ ያለውን አጋርነትና አለኝታነት ያረጋግጣል። ያለኝታው ማህተም ኒያላ ኢንሹራንስ።
ወይ አዲስ አበባ ሐወይ አራዳ ሆይ አገርም እንደ ሰው ይናፍቃል ወይ አገርም እንደ ሰው ይናፍቃል ወይ አራዳ አራዳ
ሁለታ መርስ ያዘን ወደ ጌኮስ በአገባድ ነው። በሀያኛው መቶ ክፍለ ዘመን ሀገራችን ካፈራቻቸው ታላላቅ ምሁራን ግንባር ቀደም ሆነው ለሀገራቸውና ለሙያቸው በተለይም ለአማርኛ ቋንቋና ስነ ጽሁፍ እድገትና ለታሪክ ምርምር ከፍተኛ አስተዋጽኦ ያደረጉ ናቸው።
የዛሬም ትዝታችን የብላታ መርሴ ትዝታ ነው። ለዝግጅቱ የተጠቀምንባቸው መዛግብትና የድምፅ ግብዓት ሁሉ እንድናገኝ ለረዱን ለብላታ መርሴ ያዘ ልጅ ለአቶ አማ መርሴ በኒያላ ኢንሹራንስ አክሲዮን ማህበር በእናንተ በፕሮግራማችን አድማጮችና በእኛም የፕሮግራሙ አዘጋጆች ስም ከፍ ያለ ምስጋና እናቀርባለን። ያለፈው ሳምንት ዝግጅታችን ስናበቃ ብላታ መርሴ ቅኔ መቀኘታቸውን ተርከውልን ነበር። ቅኔ መቀኘታቸው በኋላ ያለውን ደግሞ ትዝታዬ ስለ ራሴ ማስታውሰው ብለው በጻፉትና ወደፊት በሚታተመው መጽሐፋቸው እንዲህ ይላሉ። ቅኔ ተቀኝቶ የተመረቀ ሰው ወደፊት ለአስተማሪነት እንዲመረቅ የፈለገ እንደሆነ ቅኔውን እያስፋፋና አገባብ እያጠና እስከ 3 ዓመት መቀጠል አለበት። ሌላው ግን ቅኔውን ለማስፋፋት ያህል ቅኔ እየቆጠረና አገባብ እየቀጸለ የፈለገውን ያህል በአስተማሪው ዘንድ መቆየት የተለመደ ነው። እኔም ከተቀኘው በኋላ ትምህርቴን እንዳላቋርጥ አባቴ ስላዘዙኝ እዚያው ቆየሁ። የትምህርት ጓደኞቼ አንድ ሙሉ ቤት ብቻ ቅኔ እየቆጠሩ ሲነግሩ፣ እኔ ግን በየቀኑ 3 ሙሉ ቤት ቅኔ እንድቆጥርና ለአስተማሪ እንድነግር አባቴ ልዩ ትእዛዝ ሰጡኝ። ለመቆጣጠር እንዲመቻቸውም
ላስተማሪ የነገርኩትን ሁሉ በየቀኑ ለርሳቸው እንዳቀርብላቸው አዘዙኝ። ለጨዋታም ይበቃ ጊዜ ባለመስጠታቸው ምንም እንኳን ልበሳጭ ትዛዙን ተቀብዬ በመጀመሪያው አራት ወሮች ላይ ፈጸምኩ። በኋላ ግን ሰለቸኝና ትዛዙን ያጓደልኩ ወደ ጨዋታ ሄድ ጀመር። በዚህ ምክንያት በባለቀለበት እግር ብረት አስረው እዚያው አስተማሪ ቤቱ አስቀመጡኝ። በዚህ ጊዜ 12 ዓመት እድሜ ሆኛለሁ። ቅኔም ስለጠቀኘው መጠቃትንና መዋረድን የመጥላት ስሜት በልቤ ውስጥ አጥሯል። ሁለት ሳምንት ያህል ታስሬ ከቆየሁ በኋላ እግር ብረቱን ሰብሮ ወደ ሌላ አገር መጥፋት እንደሚሻለኝ በልቤ አሰብኩ። ነገር ግን ወዴት እንደምሄድ ጨነቀኝ። የሆነ ሆኖ የእግር ብረቱን ቀለበት በማጭድ ደንደስ ወዲያና ወዲህ እያልኩ ሳወዛወዘው ጊዜ እየላለ ሄደ። በመጨረሻም ቀለበቱ ተፈለቀቀና እግር ብረቱ ተፈታልኝ። ነገር ግን ወዲያው ፍርሃትና ስጋት ያዘኝ። እግር ብረቱን መልሼ እግሬ ላይ ለማሰር ብፈትም የማይሳካልኝ ሆነ። መፈታቱ እንዳይታወቅ በልብሴ ለመሸፈንና በእስረኝነቴ ለመቀመጥ ተመኝቼ ነበር። ነገር ግን አባቴ በድንገት መጥተው ያዩብኝ እንደሆነ የበለጠ ቅጣት እንደሚደርስብኝ አሰብኩ። ስለዚህ እግር ብረቱን እዚያው ወርውሬ በካብ ላይ ዘልዬ ወጣሁና ቁልቁል ወደ አዲስ አበባ ኮበለልኩ። አራዳ ስደርስ ጊዜው መሸ። የምጠጋበት ስፍራ ስላጣሁ በጊዮርጊስ እድሞ ስር ተጠግቼ በመሻዳሪነት ከመጡ መንገደኞች ጋር ብርድ ሲያንቀጠቅጠኝ አደርኩ። በማግስቱ ወደ መናገሻ ማርቆስ ብሄድ ይሻለኛል ብዬ ስላሰብኩ የተራራውን ጫፍ እያየሁና መንገደኞችንም እየጠየቅኩ ወደ ምዕራብ ገሰገስኩ። ምክንያቱም አለቃ መንደሲል የተባሉ የቅኔ መምህር እዛ መኖራቸውን አውቅ ነበርና ትምህርት ፈላጊ መስዬ ለጊዜው መግቢያ ቦታ እንዳገኘ ነው። እንዳሰብኩትም አስተማሪውን አገኘኋቸውና ለትምህርት የመጣሁ ነኝ ብላቸው አንድ ተማሪ ጠርተው ባልደረባ ሆኖ ብለው አገጣጠሙ። እርሱም ወደ ጎጆ ወስዶ አስተናገደኝ። ተማሪው ስለ ትምህርት ቢጠይቀኝ ገና ጀማሪ ነኝ አልሁት። እርሱም ይህንኑ ለአስተማሪው ነገራቸው። በሌላ ቀን ግን ይህን የተናገርኩትን ቃል ረሳሁትና በተማሪ ቤትም ሆነ በቤተ ክርስቲያን ቅኔ ነጥቅ ጀመር። ቅኔ ማዋቂም ስለታወቀብኝ ሌላ ጣጣ ተፈጠረብኝ። ይሄ ልጅ ጀማሪ ነኝ ያለው በውሸት ኖሯል፣ ምን የተንኮል ነገር ቢኖረው ነው እያሉ በክፉ ሐሳብ ጠረጠሩኝ። በመናገሻ ማርቆስ አንድ ወር ከቆየው በኋላ እንደገና ጠፍቼ ወደ አዲስ ዓለም ገሰገስኩ። ወሩ ታህሳስ ነው። በመንገድ ላይ ሳለ ደክሞኝና ረሃብ ይዞኝ አለቅስ ነበር። ከዚህም በላይ ወዴት ገባ ይሆን እያልኩ በመጨነቅ ላይ ሳለሁ ለእግዚአብሔር ምስጋና ይግባውና የልጅነት ጓደኛዬን ስዩም ወልደ አማኑኤልን በሩቅ አየሁት። ከዚህ ልጅ ጋር እንጦጦ ከአባቴ ዘንድ አብረን ዜማ እንማር ነበር። አገሩና ቤቱ አዲስ ዓለም ከተማ ውስጥ ነው። አባቱ አለቃ ወልደ አማኑኤልም የሚካኤል ቤተ ክርስቲያን ገበዝ ናቸው። እኔ እንዳየሁት ሁሉ እርሱም አይቶ ይኖሮ እየሮጠ መጥቶ ሳመኝ። ቀጥሎም ምን እግር ጣለህ ብሎ ጠየቀኝ። እያለቀስኩ ሳምሁትና ታሪኬን ሁሉ ዘረዘርኩለት። አባቴ ቅጣት እንደሚያጸዱብኝ ድሮ ያውቅ ነበርና የነገርኩትን ሁሉ አምኖ ተቀበለው። ከዚያ በኋላም አይዞህ፣ ወደ እኔ ቤት ሄደህ ትቀመጣለህ፣ ከአባቴ ጋር አስተዋውቀሃለሁ፣ ወደፊት ስለሚሆነውም ነገር እናስብበታለን ብሎ አጽናናኝና ወደ ቤት ወሰደኝ። አለቃ ተጠምቆ የተባሉ ትልቅ የቅኔ መምህር እዚያ አገር መኖራቸውን ሰማሁ። አለቃ ተጠምቆ ቅኔና ብሉይ መጽሐፍ የሚያስተምሩ አይነ ስውር ናቸው። ቀድሞም ሰምቼ ነበርና ደስ ብሎኝ ተገናኘኋቸው። የአመጣጤን ነገርና የትምህርት ደረጃዬን ገልጬ ከነገርኳቸው በኋላ ከእርሶ ዘንድ ቅኔ ለማስፋፋት እፈልጋለሁ አልኳቸው። እርሳቸውም ከተማሪዎቻቸው መካከል አንዱን ባልደረባ አደረጉልኝ። ይህ ሰው ሩኅሩኅና ደግ ነው። በጎጆ ውስጥ በአንድ ቆጥ ላይ አብረን እንተኛ ነበር። አለቃ ተጠምቆ ለመዱኝና እየመራኋቸው ወደ ቤተ ክርስቲያን ወስዳቸው ጀመር። አለቃ ተጠምቆ ማታ ማታ ቅኔ ይዘርፉልኝ ጀመር። በሌላም ጊዜ አገባብ እንዳጠና አደረጉኝ። ካህናቱ ሁሉ ለምደውኛል። እኔም በመሐሌት ጊዜ ቅኔ ለመመራት ወይም ለመቀኘት፣ ዜማ ለማቃኘትና ይህን የመሳሰለውን አገልግሎት ለመፈጸም ትጋትና ችሎታ አሳየሁ። ከዚህ የተነሳ አንዳንዶቹ ሰዎች ወደ ቤታቸው እየወሰዱ እኔም ምሳ እስከ መጋበዝ ደረሱ። ከጥምቀት በኋላ ከሰላሌ የመጡ ካህናት ወደ ቤተ ክርስቲያን ገረግራው ሰፍረው አዩና ቀርቤ ባነጋግራቸው ታቦት ረክሶባቸው ለማስባረክ የመጡ መሆናቸውን ነገሩኝ። ሊቀ ጳጳሱን የሚጠብቁ መሆናቸውንም ገለጹልኝ። ስለ ታቦት መባረክ ጥቂት ሀተታ እሰጣለሁ። በዚያ ዘመን ቀሳውስት ወይም ዲያቆናት በዝሙት ምክንያት ከስልጣን ሲሰናከሉ ታቦት ረከሰ ይባል ነበር። ምክንያቱም እነርሱ ሲቀድሱበት እጃቸውን የዳሰሰውና የነካው በመሆኑ ነው። በዚህ አይነት ረክሷል የተባለውን ታቦት ሌሎች ቀሳውስት ወደ ጳጳስ አምጥተው ያስባርኩታል። በዚህም ጊዜ ለማስባረኪያ 2 ብር ለጳጳሱ ይከፍላሉ። ይህ ልማድና ስርዓት በዚያን ጊዜ ገና እንደጸና ነው። በኋላ ግን ልዑል አልጋ ወራሽ ተፈሪ መኮንን ስልጣን በያዙበት ጊዜ ልማዱ ተነቀፈና ወደ ጳጳስ ማምጣት ቀርቶ በዚያው ሀገር የሚገኝ ቆሞስ እንዲባርከው ተደርጓል። በዚህ ዘመን የአስተርዮ ማርያም በዓል እሁድ ቀን ነበር። በዓሉንም ለማክበር ሊቀ ጳጳሳቱ አቡነ ማቴዎስ እንዲሁም ራስ ቢትወደድ ተሰማ ከራስወሌ ጋራ ገና በዋዜማው መጡ። እሁድ ከሌሊቱ 5 ሰዓት ተደውሎ ማህሌት ተጀመረ። ማህሌቱም ደምቆ አደረ። አዲስ ዓለም 600 ትክለኞች ካህናት ያሉባት ታላቅ ደብር ናት። አጼ ምኒልክም ርዕሰ አድባራት የሚል የማዕረግ ስም ሰጥተዋታል። ሊቃውንቱ ባለግርማ ናቸው። የመዘምራኑ ውበት ምሳሌ የሌለው ነው። ጠዋት በቅዳሴ ጊዜ ራስ ቢትወደድ ተሰማና ራስ ወሌ መጥተው አስቀደሱ። ራስ ወሌን ለመጀመሪያ ጊዜ ያዩኋቸው በዚያን ቀን ነው። ቅዳሴው ከተፈጸመ በኋላ ታቦት ወጥቶ ውደት ተደረገ። ቀጥሎም አቡነ ማቴዎስ ቡራኬ ሰጥተው ታቦቱ ከገባ በኋላ የበዓሉ ፍጻሜ ሆነ። አቡነ ማቴዎስ ግን እነዚያን ረከሱ የተባሉትን ታቦቶች ለመባረክ እንደገና ወደ ቤተ ክርስቲያን ገቡ። በወሬ እንደሰማሁት በዚህ ቀን ራስ ቢትወደድ ተሰማና ራስ ወሌ በአቡነ ማቴዎስ እጅ ሥጋዋ ደሙ ተቀብለው ቆረቡ ተባለ። የቆረቡበትም ምክንያት 2 ራሶች ወደፊት እንዳይከዳዱ ቃል ኪዳናቸውን በቁርባንና በመሐላ ለማጽናት ነው ተብሎ በሰፊው ተወራ። እነዚያ የሥላሴ ካህናት ያስባረኩትን ታቦት ይዘው በጥር 25 ቀን 1903 ዓ.ም ሐሙስ ከአዲስ ዓለም እንደሚነሱ ነገሩኝ። እኔም በዚያን ቀን ጠዋት በማለዳ ወደ እነሱ ሄድኩና አብረን ንጓዝ ጀመረ። አስተማሪን አለቃ ጥምቆንና በድግነት ያስተናገደኝን ተማሪ ደናውኑ ሳልላቸው በመሄዴ ብቻ ህሊናዬ ሲውቅሰኝ ዋለ። ጠዋት ለሽንት ወደ ጓሮ እንደመዞር በማስመሰል ከቤት ወጣሁና በዚያው እንደወጣሁ ቀረሁ። የኔ ሐሳብ አትሄድም ብለው እንዳያስቀሩኝ በመፍራት ነበር። እነዚያ ወዳጆቼ ግን ከቶ ምን ሆኖ ይሆን እያሉ ምናልባት ሳይጨነቁ አልቀሩም ይሆናል ይላሉ። ብላታ ምርስ ያዘን ወደ ቂርቆስ ትዝታዬ ስለ ራሴ ማስታወሰው በተሰኘው ያልታተመው መጽሐፋቸው ለሕይወቶና ለንብረቶ አስተማማኝ ዋስትና በመስጠት አለኝታ የሆነው ኒያላ ኢንሹራንስ አክሲዮን ማኅበር ቀደምት አባቶቻችን ያበረከቱት ተጋድሎና አስተዋጽኦ ለአሁኑም ሆነ ለሚቀጥለው ትውልድ እንዲተላለፍ በማሰብ ይህን ትዝታ ዛራዳ የተሰኘ ዝግጅት በሸገር ኤፍኤም 102.1 ስፖንሰር አድርጎ ሲያቀርብ ከፍተኛ ደስታ ይሰማዋል። ታምር ሲያዘን ከአዲስ ዓለም ተነስተው ብዙ ተንገላተው ጅሩ ከደረሱ በኋላ እዚያም ጥቂት ሰንብተው እንደገና ከአባታቸው ጋር ታርቀው ወደ አባታቸው ዘንድ እንጦጦ ይመለሳሉ። በኋላ አባታቸው በርስት ጉዳይ ወደ አዲስ አበባ ሲመጡ በ1904 ዓ.ም በሁዳዴ እንጦጦ ላይ የደብተርነቱን ግብር በአባታቸው ስም ሲገብሩ ቆይተው መሬታቸው ሌላ ሰው ስለተሰጠ አባታቸው ጠርቷቸው ወደ አዲስ አበባ ይመጣሉ። አዲስ አበባ መጥተውም በአዲስ አበባ ሥላሴ ከነበሩት መምህር ካለቃለማ የቅኔ አገባብ ይጀምራሉ። እዛው ስላሴ ቤተክርስቲያን በደብተርነት ሲያገለግሉ ወደ ግራ ጌታ ገብረ መድን ተዛውረው የቅኔ አገባብ መቀጸል ያዙ። በዚህ ወጣትነታቸው ጊዜ ነበር ለመጪው ኑሮ የሚሆን ዘላቂ ሥራ ለመፈለግ ምኞት ያደረባቸው። ይህንንም ትዝታቸውን እንዲህ ይተርኩታል። በዚህ ዕድሜ ስለ ጎለመስኩ ለመጪው ኑሮ የሚሆን ዘላቂ ሥራ ለመፈለግ ምኞት ተነሳብኝ። ስለዚህም አንድ ሥራ ለመያዝ በየጊዜው በሦስት መንገድ ፈትኘ ነበር። ሆኖም አልተሳካልኝም። አንደኛ አዲስ አበባ ቂርቆስ በደብተርነት ትክለኛ ለመሆን እኔና ሦስት ጓደኞቼ ወደ ቂርቆስ ሄደን ጥያቄ ያቀረብን። ነገር ግን የደብሩ ሹም አለቃ ጠብቄ ቦታ ያለም ብሎ መለሰን። ሁለተኛ ልጅ ያሱ በተከሉት መድኃኔዓለም ቤተክርስቲያን በደብተርነት ለመተከል ከጓደኛዬ ከመርሃ ጽድቅ ፈልቀ ጋራ ሄደን ጠየቅን። በዚያን ጊዜ አለቃው አባ ወልደ ጊዮርጊስ የተባሉ የጎጃም ሰው ሲሆኑ አጋፋሪውም ግራጌታ ያሻ ነው ይባላሉ። እያንዳንዳችን 3-3 ብር እንድንከፍል ተጠየቅን። ይኸውም የመዝገብ መጻፊያ የሚሉት ነው። በእውነቱ ግን ለአለቃውና ለአጋፋሪው የሚሰጥ ጉቦ ነበረ። ለአለቃው 2 ብር፣ ለአጋፋሪው 1 ብር ካልተሰጠ በቀር ትክለኛ ሆኖ መጻፍ አይቻልም ነበርና ጓደኛ የመርሃ ጽድቅ 3 ብር ከፈለና በትክለኝነት ተጻፈ። እኔ ግን 3 ብር ስላጣሁ ተመለሰ። ሶስተኛ በልጅያሱ ግቢ በአሽከርነት ደንብ ለመጻፍ ከሌሎች ሰዎች ጋር ሄጄ አንድ ሌሊት በግቢያቸው አደረ። ይህን ሥራ የጠቆመኝ ዳመና ሞላ የተባለ የጅሩ ጓደኛዬ ሲሆን እሱም እንደዚሁ ለመጻፍ አብሮኝ ነበር። አዲስ አሽከር እየጻፈ የሚቀበለው ሹም አጋፋሪ እንዳይላሉ የተባለ የጅሩ ሰው ነበርና የአገር ሰው ከሆነ ዘንድ በቶሎ የሚቀናን መስሎን ነበር። አንድ ቀን ከደይጠኞች ጋር አጋፋሪውን ስንከተሉ አለን። ማታ በአንድ አዳራሽ ውስጥ በጅምላ አስገቡንና ጋር እንጀራ አቅርበውልን እየተሻማን በላን። ሌሊቱንም እዚያው አዳራሽ ውስጥ ተኛንና ቁንጫ ሲጠብሰን አደረ። ይህ ሁሉ ሲሆን ስለመጣንበት ጉዳይ ያነጋገርን ወይም ዞር ብሎ የተመለከተን አልነበረም። ጧት ሲነጋ በዚያ ያን ኑሮ መኖርን ጠላሁና እኔ ተለይቼ ወደ ተማሪ ቤቴ ተመለስኩኝ። ሌሎቹ ግን ደጅጥናታቸውን ቀጥለው ነበር። ከዚህ በኋላ አባቴ ወደ ወንበር ቤት ለጸሐፊነት ሳስገቡኝ ድረስ ሌላ ሥራ አልተገኘም። ወንበሩ የቀኝ አዝማች ናቄ ጸሐፊ ሆኜ አዲስ አበባ ሳለሁ ወንበሩ ወደ ሄዱበት ሁሉ መከተል ነበረብኝ። በ1906 ዓ.ም በግንቦት ወር ወንበሩ የአቡነ ተክለ ሃይማኖትን በዓል ለማክበር ወደ ደብረ ሊባኖስ ሄዱ። እኔም ተከተልኩ። ከአዲስ አበባ ተነስቼ እንጦጦ ተራራ ስደርስ አቶ ህለተ ወርቅ ሸቴ ከሚባሉት የእንጦጦ ማርያም ካህን በኋላ ከንቲባ ህለተ ወርቅ የተባሉት ጋር በድንገት ከመንገድ ላይ ተገናኘን። እኔ የማህተም ኮሮጆና ባለማህደር የሆነ አንድ አፈድስት ብርሌ በአንገት ያንጠልጥዬ ነበር። ብርሌው የወንበሩ ጠጅ መጠጫ ነው። አቶ ህለተ ወርቅ ባዩኝ ጊዜ እየተገረሙ ተመለከቱኝ። ሊያነጋግሩኝም ስለፈለጉ ከጓዙ ለየት አድርገው ወደ ኋላ አስቀሩኝና የሚከተለውን ተናግረው ወቀሱኝ። ኧረ በል ድጓና ቅኔ የተማርከው እንዲህ ለመሆን ኑሯል? አህያ ይመስል የጓዝ መጫኛ ትሆናለህ? የወልደ ቂርቆስ ልጅ እንዲህ ሆነ በማየቴ አዘንኩ። አሁንም ይህን ሥራ እርግፍ አድርገትተህ ወደ ትምህርት በቶሎ እንድትመለስ እመክርሃለሁ አሉኝና ሌላም ብዙ ቃል ጨምረው መከሩኝ። እኔም ተሰናብቻቸው እየሮጥኩ ከጓዙ ዘንድ ደርሼ መንገዴን ቀጠልኩ። አቶ ህለተ ወርቅ የተናገሩኝ ቃል እያደር ከልቤ እየገባ ያብሰለስለኝ ጀመር። ስለዚህም ሥራውን ለቅቄ ለመሄድ የምችልበትን መንገድ መፈለግ ያዝ። ቀኛዝማች ናቄ ደብረ ሊባኖስ ደርሰው በዓሉን ካከበሩ በኋላ የጅሩ ርስታቸውን ለማየት ወደ ጅሩ ተጓዙ። እዚያም ስንደርስ አንድ ቀን ፈቃድ ተቀብዬ ሄጄ አባቴና ዘመዶቼን ጎበኘሁ። የጸሐፊነት ሥራዬን ስለመተው ከአቶ ህለተ ወርቅ የተነገረኝን ምክርና የራሴንም ፍላጎት ለአባቴ ብነግራቸው የማይስማሙበት ሆኑ። ምክንያቱም ወንበሩን ቅር ለማሰኘት ስላልፈልጉና የርስት ባላንጦቻቸው በየርስቱ ነገር እንዳያጠቋቸው ስለሰጉ ነበር። ስለዚህም የአባቴን ፈቃድ ለመፈጸም ወደ ወንበሩ ተመልሼ የጸሐፊነት ሥራዬን ቀጠልኩ። ከጥቂት ጊዜም በኋላ ወንበሩን ተከትዬ ወደ አዲስ አበባ ተመለስኩ። አቤቱ ኢያሱ በሰኔ ወር መጨረሻ አዲስ አበባ ላይ ሹምሽር አድርገው ነበርና ቀኛዝማች ናቄን ከወንበርነት ሻሯቸው። በስፍራቸውም ግራውን በራቸው የነበሩትን አቶ መላ ግራዝማሽ ተብለው ተሾሙበት። ከዚህ በኋላ ቀኛዝማሽን አቄ ደጅጠኝ ሆነው ከቤቶ ያሱ ግቢና ከባለሙያዎች ቤት መመላለስን ያዙ። ነገር ግን ያገኙት ነገር የለም። እኔም እስከናሴ ድረስ እንደ ጥንቱ ሳገለግል ከቆየ በኋላ ስራውን ትቼ ለመሄድ እሰናዳ ጀመረ። በናሴ 17 ቀን 1906 ዓመተ ምህረት እውርጧት ቀኛዝማሽን አቄን ተከትዬ አራዳ ጉርጊስ ሄድኩ። ሎትሮ ስከተል የማህተም ኮሮጆ አነግት ነበር። አሁን የወንበርነቱ ስራ ስለቀረ አንዳሽ ነገር አላያስኩም። ቀኛዝማሽን አቄ ቅዳሴ ለማስቀደስ ወደ ቅድስት ገብተው ቆሙ። እኔ ግን በዚህ ጊዜ ያቶ ህለተ ወርቅ ምክር በድንገት ተዛለኝና የሚሄድን ነገር አወጣና ወርድ ጀመር። ወዲያው ዝግብዬ ከቤተ ክርስቲያኑ ወጣሁና ሰው እንደሚፈልግ አይነት ወደ ምስራቅ ዞርኩ። ከዚያም እርምጃዬን ቀጥዬ በደጃዝማች ውቤ ቤት በኩል አለፍኩና ወደ እንጦጦ ማርያም ገሰገስኩ። ይህም ከወንበሩ ቤት የመጨረሻ መሰናበቻ የሆነ ይላሉ ብላታ መርስ ያዘን ወልደ ቂርቆስ ትዝታዬ ስለ ራሴ የማስታውሰው የሚለው ያልታተመው መጽሐፍ። የዛሬውን የብላታ መርስ ያዘን ትዝታችንን በዘመናቸው ካዩትና ከሰሙት አስገራሚ ጉዳዮች መሃል የጻፉትን አንድ ሁለት ነገሮች ነግረናችሁ እናጠናቀቅ። አባ ምትኬ የተባሉ ሰው በ1904 ዓመተ ምህረት ከንጦጦ በስተምስራቅ በኩል የሚገኝ ሸለቆ ውስጥ አሁን ገዳም ኪዳነ ምህረት ከተባለው ስፍራ ላይ ህሙማንን የሚፈውስ ጠበል አገኘሁ ብለው ከሁለት ዓመት በፊት ተናግረው ስለነበረ የንጦጦ ማርያም ካህናት ወደዚያ ስፍራ ያወርደው ጸሎት አድርሰው መስቀል ተከሉበትና ህዝብ ይጠመቅበት ጀመር። አባ ምትኬ የንጦጦ ማርያም ቄሰ ገበዝ የነበሩ የጎጃም ሰው ናቸው። አባ ምትኬ ከዚያ ስፍራ ጥንት ታቦት እንደነበረበትና ጠበል መኖሩም በራእይ ተገለጸልኝ ሲሉ ተናገሩ። በእውነትም በጠበሉ ራስጌ ያለው ጉብታ ሲቆፈር የብረት መስቀልና የብረት ጽና ተገኘ። ቀጥሎም የጥንቱ ቤተ ክርስቲያን የመሠረቱ ግንብ ተገኘ። ከግራኝ ወረራ በፊት በዚያ ቦታ ላይ የማርያም ቤተ ክርስቲያን ነበረበት። ደግሞም የመናገሻው መናኒ አባ ኤልያስ ወደዚህ ገዳም እየመጣ ጸሎት ያደርስ ነበር ይባላል። ስለ አባ ኤልያስ የሰማሁትም ታሪክ ቀጥሎ ያለው ነው። ይህ ሰው በግራኝ ጊዜ የነበረና በ400 ዓመት ዕድሜው ህዳር 6 ቀን 1874 ዓመተ ምህረት ሞቶ መናገሻ ተራራ ላይ የተቀበረ ነው። ታሪኩም እንዲህ ሲል ይቀጥላል። አባ ኤልያስ የቤተ መንግሥት ተወላጅነት ያለው ሰው ነው። የተወለደበትም ዘመን በ15ኛው ምዕት በ3ኛው ሩብ ላይ ነው ይባላል። ግራኝ ኢትዮጵያን በወረረ ጊዜ በአምላክ ጸጋ ከተመረጡ ደጋግ ሰዎች ጋር በእግዚአብሔር ኃይል ተሰውሮ መናገሻ ከተራራው ላይ ቀረ። በግራኝ ጊዜና ኋላም በሌሎች ወረራ ጊዜ አንዳች ጉዳት አልደረሰበትም። ከመናገሻም ወደዚህ ገዳም ገዳመ ኪዳነ ምህረት እየመጣ ሱባኤ እየገባ ጸሎት ያደርስ ነበረ። ኦሮሞዎችም አያና ወይም ውቃቢ ያሉ ስለሚያምኑበት ምንም ጉዳት አያደርጉበትም ነበር ይባላል። አባ ኤልያስ በሞተበት ቀን ከዋክብት በሰማይ ላይ ሲበታተኑ ታዩ። የተጉለቱ አባ በላይነህም በከዋክብት ላይ የተደረገውን ምልክት አይተው የአባ ኤልያስን መሞት ተረዱትና ወደ መናገሻ ቢመጡ ሞቶ ተቀብሮ አገኙት። አባ በላይነህ በአጼ ምኒልክ ዘመነ መንግሥት የነበሩና ከአባ ኤልያስ ጋር ግንኙነት ያላቸው የበቁ ሰው ነበሩ። የነበሩበትም ዘመን በ19ኛው ምዕት ውስጥ ነው። ስለ አባ ኤልያስ የሰማሁት ታሪክ እስከዚህ ድረስ ነው። ታሪኩን የሰማሁትም ከመልአከ ብርሃን አምባይ ወልደ ያሬድ ነው። እኒህ የታሪኬ ባለቤት ይህን በጻፍኩበት ጊዜ በሕይወት ያሉ ናቸው። አባ በላይነህን እሳቸው ራሳቸው ስለሚያውቋቸው ስለ እርሳቸው ብዙ ነገር ተርከውልኝ ነበር፣ ግን እዚህ አልጻፍኩትም። ስለ ከዋክብቱ መበታተን ወይም መራዋት አባቴ አለቃ ወልደ ቂርቆስ በዓይኔ ያየው ብሎ የነገሩኝንም እጨምራለሁ። ቃሉም ይሄ ነው። በህዳር 6 ቀን 1874 ዓ ም ጎንደር ከተማ ላይ ነበርኩ ይላሉ አባቴ። በዚያ ሌሊት ከዋክብት በሰማይ ላይ ሲራወጡ ሲበታተኑ አየሁ። ጓደኞቼም አይተዋል። እኛም ምን ነገር ይሆን ብለን ተደነቅን፣ ምክንያቱንም ልናውቅ አልቻልንም። ከአራት ዓመት በኋላ በ1878 ዓ ም ወደ ሸዋ ተመልሼ ገባሁ። በዚህ ጊዜ የአባ ኤልያስን መሞትና በዚያች ሌሊት የከዋክብቱን መራወጥ አባበላይንህም በከዋክብቱ ምልክትነት የአባ ኤልያስ መሞት እንዳወቁ ታሪኩን ከወዳጆቼ ካለቃ ወልደ ያሬድ ሰማሁ። ይህም የሆነው በህዳር 6 1874 ዓ ም መሆኑን ስለነገሩኝ እኔም ያየሁት በዚያ ዕለት መሆኑን ተረዳሁት ብለው ነግረውኛል። እንግዲህ አንባቢው ስለ አባ ኤልያስና ስለ አባ በላይነ ታሪክ የፈቀደውን ያትት። የኔ ሥራ የሰማሁትን ነገር በሰማሁት አይነት ማቅረብ ነው። በ1904 ዓ ም ናዝራዊና ባህታዊ በከተማ ውስጥ ከመቼውም ይልቅ በብዛት ይታዩ ነበር። ናዝራዊው ጎፈሬውን አጎፍሮ ባላንካሴ ብረት መስቀልን ተሸክሞ፣ ባህታዊው ዳባ ለብሶና ጢሙን አንዠርጎ በየበዓል ስፍራና በየአደባባዩ እየዞረ ይሰብክ ነበር። ስብከቱም ማዕት መጣልህ፣ ጉድፈላ፣ እግዚኦ በል፣ ንስሐ ግባ፣ ምጽዋት መጽወት የሚል ነው። በተጨማሪም ምጽአት ደረሰ፣ ዓለም ልታልፍ ነው ሲል ባህታዊና ናዝራዊ አስደንጋጭ ወሬ ለሕዝቡ አፈሰሱለት። በዚህ ዓመት የስቅለት በዓል መጋቢት 27 ቀን፣ ፋሲካም መጋቢት 29 ቀን ውሎ ነበረ። እንዲህ ሆኖ ሲውል ምጽአት ይሆናል የሚል ወሬ ድሮም ነበረ። ይህ ሁሉ ተጨመረና ሕዝቡን ከስጋት ላይ ጣለው። የዋሁ ሕዝብ ስብከቱን ሰምቶ በእውነት ደነገጠ። ብልጡ ግን ናዝራዊ ሲያታልል ነው እያለ እያፌዘ ተቀመጠ። እንግዲህ ስቅለትና ፋሲካ ደረሰ። ነገር ግን ዓለም አላለፈችም። ባህታዊና ናዝራዊ ወዲያው ሌላ ዘዴ ፈጥረው ሕዝቡ እግዚኦ ስላለ ምሕረት ወረደ ብለው ሰበኩ። እኔ በሕይወቴ እንደዚያን ዘመን ባህታዊና ናዝራዊ በከተማ በስቶ አይቼ አላቅም ይላሉ ብላታ መርስዔዓዘም ወልደ ቂርቆስ ትዝታዬ ስለ ራሴ ማስታውሰው በሚሰኘው ያልታተሙ መጽሐፋቸው።
ወይ አዲስ አበባ ወይ አራዳ ሆይ አገርም እንደሰው ይናፍቃል ወይ አራዳ አራዳ።
ለሕይወቶና ለንብረቶ አስተማማኝ ዋስትና በመስጠት አለኝታ የሆነው ኒያላ ኢንሹራንስ አክሲዮን ማኅበር ቀደምት አባቶቻችን ያበረከቱት ተጋድሎና አስተዋጽኦ ለአሁኑም ሆነ ለሚቀጥለው ትውልድ እንዲተላለፍ ማሰብ ይህን ትዝታ ዛራዳ የተሰኘ ዝግጅት በሸገር ኤፍኤም 102.1 ስፖንሰር አድርጎ ሲያቀርብ ከፍተኛ ደስታ ይሰማዋል።
የገበሬ ልጅ ነ
ግብርና ለሀገር ልማት አለኝታ አለ። ይህን በመረዳት ያለኝታው ማህተም የሆነው ኒያላ ኢንሹራንስ አክሲዮን ማህበር በአይነቱ ለየት ያለና በሀገራችን የመጀመሪያ የሆነ የሰብል መድን ሽፋን መስጠት ጀምሯል። ይህ የሰብል መድን የሚሰጠው ሽፋን ሰብል በመስክ ላይ ያለ ከቡቃያ እስከ ምርት ስብሰባ ባለው ሂደት ውስጥ በድርቅ ከመጠን ባለፈ ዝናብ በእሳትና በንፋስ አዘብ ሽንፍር ለሚደርስ ጉዳት ካሳ ያስገኛል። ምርት ከማሳ ከተሰበሰበ በኋላ በእሳትና መብረቅ በፍንዳታ በዝናብ በውሽንፍር በበረዶ በጎርፍና በተንቀሳቃሽ አካል ግጭት ጉዳት ቢደርስበት ምርት ተሰብስቦ በመጓጓዝ ላይ ያለ በሚደርስ ማንኛውም አደጋ ሳቢያ ብክነትና መበላሸት ቢያጋጥመው የጉዳት ዋስትና ይሰጣል። የመድን ሽፋን ሌሎች የተፈጥሮ አደጋዎችን ሊሸፍን በተጨማሪ ስምምነት ሊሰፋ ይችላል። ማንኛውም ገበሬ ይህ የሰብል መድን ሽፋን ካለው የገንዘብ ተቋማትና የግብርና ግብዓት አቅራቢዎችን አገልግሎት በቀላሉ ለማግኘት ስለሚችል ምርቱን ለማሳደግ ያለ ስጋት ይሰራል። ይህ የሰብል መድን ሽፋን በመጠነ ሰፊ አደጋ ምክንያት አበዳሪዎች ላይ ሊደርስ የሚችል ከፍተኛ ኪሳራንም ይከላከላል። ኒያላ ኢንሹራንስ አክሲዮን ማኅበር በፈርቀዳጅነት የሰብል መድን ሽፋን በማቅረብ ለአርሶ አደሩና ለማኅበሩ ያለውን አጋርነትና አለኝታነት ያረጋግጣል። ያለኝታው ማኅተም ኒያላ ኢንሹራንስ።
ወይ አዲስ አበባ ወይ አራዳ ሆይ አገርም እንደሰው ይናፍቃል ወይ አገርም እንደሰው ይናፍቃል ወይ አራዳ አራዳ።